የጌታን ታላቅነትና ማንነት ምናቀው በነጻ እንጆ የምናረገው ነገር በሚያዝበት ጊዜ ነው። እግዚአብሔር የተባረከ ይሁን። እስቲ ወደ ትምህርታችን ከመሄዳችን በፊት እንጸልያለን። እግዚአብሔርን ጊዜ የተባረከ ጊዜ እንዲያደርግልን እንጸልያለን። ሁላችንም በገናናው ዙፋን ላይ ክብር ያለ ጌታ ኢየሱስ፣ በዚህ ምሽት ደግሞ በፊት እንሆን ዘንድ ስለረዳህን እናመሰግን። ጌታ ሆይ ከእኛነታችን አንዳች ነገር የሌለ ያላንተ የሆነልን አንዳች ነገር የሌለ እግዚአብሔር አምላካችን ሆይ በዚህ ሰዓት ደግሞ አንተ ድንቅ ስራን በሕይወታችን ስለምታደርግ እናመሰግንሃለን። ልጄ ኢየሱስ ክርስቶስ በምትካችን ሞቶ ለእኛ የዘላለምን ሕይወት ስለሰጠህን ጌታ ሆይ እናመሰግንሃለን። እግዚአብሔር አምላካችን ሆይ አንተ ውድ አባታችን ነህ፣ መልካም አባታችን ነህ። ከአንተ ያላገኘ ነው አንዳች ነገር የለም፣ ከአንተ ሁሉ ሆኖልናልና እናመሰግንሃለን። ጌታ ሆይ በዚህ ሰዓት ደግሞ ወደ ቃልህ ስንመጣ ቃልህን እንድታበራልን እንለምናሃለን። እግዚአብሔር አምላካችን ሆይ ይህንን ሁሉ እንለምናሃለን በልጅህ በኢየሱስ ክርስቶስ ስም አሜን። እሺ፣ ዛሬ የምንመለከተው ያው የቆላሲያስ ጥናታችንን ነው። እያሰማችሁኝ ከሆነ ምልክት አድርጉልኝ። መሀከሉ ላይ ተቋርጦ ነበር፣ ምን እንደሆነ አላውቅም፣ ግን አሁን የምትሰሙኝ ከሆነ ምልክት አድርጉ። እሺ፣ እንቀጥላለን። የምናየው 1-2-3 ቁጥሮችን ነው። ቁጥር 15 ላይ እንደዚህ ይላል፣ ቆላሲያስ 1:15 ጀምሮ፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል፣ እርሱም ከሁሉ በፊት ነው። ሁሉም በእርሱ ተገጣጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱን ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይ በሰማያት ያሉትን ሁሉ ለእርሱ እንዲያስታርቅ ፈቅዷልና ይላል። ይህንን ክፍል ያው የክርስቶስ በላይ መሆን የሚያሳይ ክፍል ነው። ሐዋርያው ጳውሎስ የቆላሲያስ ምዕመናንን በወንጌል ስላገኙት ደህንነት፣ ወደፊትም ስለሚጠብቃቸው ተስፋ፣ እንዲሁም ስላላቸው እምነት፣ ለእርስ በርሳቸውም ስላላቸው ፍቅር ካመሰገናቸው፣ ለእነርሱም መጸለይን እንዳላቆሙ ከገለጸላቸው በኋላ ይህ ሁሉ የደረሰባቸው ከታላቅ ወንጌል የተነሳ ስለሆነ በሚያልፉበት ሁሉ ጽናቱን በጸጋው የሰጣቸው እግዚአብሔርን እንዲያመሰግኑ ጽፎላቸዋል። እንግዲህ ዛሬ የምንመለከተው የወንጌል ዋና መሰረት ወደ ሆነው ትምህርት የሚያመራንን ጉዳይ ነው። ያም የክርስቶስ ከሁሉ በላይ መሆን ነው። በቆላሲያስ ቤተ ክርስቲያን የተነሱ የሐሰት አስተማሪዎች በክርስቶስ ማመን ብቻ ሳይሆን በክርስቶስ ላይ ተጨማሪ አድርገው መያዝ ያለባቸውን ከቃሉ ውጪ የሆኑ ሀሳቦችን አቅርበው ነበር። ስለሆነም የቆላሲያስ ምዕመናን አንደኛ ክራይ መሆኑን እንዲያውቁ ለእነርሱ የጸለየው ጸሎት እንኳ ወደ አብ የሚደርሰው በክርስቶስ በኩል እንደሆነ እንዲያውቁ ይጽፍላቸዋል። ሁለተኛው ሀሳብ ክርስቶስ በስጋ የተገለጠ እግዚአብሔር እንደሆነ እንዲገነዘቡ፣ እግዚአብሔር በሙሉ ክብሩ አይቶ በሕይወት መኖር የሚችል ስለሌለ የእግዚአብሔርን ማንነት እኛ እንድንረዳ ኢየሱስ ክርስቶስ በመንፈስ ከድንግል ማርያም ተጸንሶ ሰው ሆኖ ተወለደ። እንግዲህ በቆላሲያስም የነበረው ችግር ይህንን የክርስቶስን በስጋ መገለጥ ለመካድ ወይም ለማስካድ የተነሱ ኖስቲክ ፈላስፎች ነበሩ እና ሐዋርያው ይህንን በሰዎች ሁሉ ልብ ለማስቀመጥ ለቆላሲያስ መልእክት ለሰዎች ብቻ አይደለም፣ ዛሬ ለእኛም ይህንን ቃል ለሚያነቡ ሁሉ መሰረታዊ የሆነ ነገር ለመጣል ሲሞክር እናያለን። እግዚአብሔርን ያየ አንድ ስንኳ የለም፣ በአባቱ ቀኝ ያለ አንድ ልጁ ተረከው ይላል በዮሐንስ ወንጌል ምዕራፍ 1 ላይ። እና ሐዋርያው ጳውሎስ ምንድነው ይሄንን ቅድም ያነበብኩላችሁ ዮሐንስ 1 ቁጥር 18 ላይ ነው እግዚአብሔርን ያየው አንድ ስንኳ የለም በአባቱ ጥፍ ያለ አንድ ልጁ ገለጸው ይላል። ጳውሎስ ይሄንን ለመግለጽ እንደውም በአዲሱ ትርጉም ይላል እርሱም የማይታይ አምላክ አምሳል ነው ከፍጥረት ሁሉ በፊት በኩር ነው ሁሉ ነገር በእርሱ ተፈጥሯል በሰማይ በምድር ያሉ የሚታዩት የማይታዩት ዙፋናት ቢሆኑ ወይም ገዢዎች ቢሆኑ ወይም ባለስልጣናት ሁሉም ነገር ለእርሱና በእርሱ ተፈጥሯል ይላል። እና አንዳንድ ዛሬም የሐሰት አስተማሪዎች ክርስቶስን ፍጡር ነው ብለው በፍጡርነት ብቻ ሊወስኑት ይሞክራሉ። ክርስቶስ ሰው ሆኖ የተገለጠው እግዚአብሔር በሙላት ባለው ክብር ቢገለጽ ማንም በፊቱ ሊቆም ስለማይችል ደግሞም እግዚአብሔር ሰውን ሊያድን የፈለገበት ሰው ሆኖ እንደ ሰው በሰዎች መካከል ተመላልሶ በሰዎች ላይ ያለውን እዳ ለመክፈል ያውም በመስቀል ሞት ለመሞት ስለሆነ የግዴታ እግዚአብሔር አብ በመንፈስ ቅዱስ በኩል ከድንግል ማርያም ተጸንሶ ሰው ሆኖ በሰዎች መካከል መገለጽ ነበረበት። በዚህ በቆላሲያስ መልእክት ምዕራፍ 1 ከቁጥር 15 እስከ 17 ቅድም ያነበብኩት ሐሳብ ይሄንን ነው የሚገልጸው። እርሱ ምንድነው የሚለው የማይታይ አምላክ አምሳል ነው ይላል። እግዚአብሔርን ያየው አንድስ እንኳን የለም ይላል ዮሐንስ ወንጌልም። በአባቱ ቀኝ ያለ አንደኛ ልጁ እሱ ተረከ ወይም ገለጸው ይላል። እርሱ የማይታይ አምላክ ምሳሌ ነው። ይህ ማለት እግዚአብሔር ገና ሰውን ሲፈጥር ማለት ነው በመጀመሪያ በምሳሌው እንደፈጠረ አምሳል አይደለም። ታስታውሳላችሁ ዘፍጥረት ምዕራፍ 1 ቁጥር 27 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን እንደፈጠረው የዛ አይነት አይደለም። ሰው በእግዚአብሔር አምሳል የተፈጠረው ተፈጥሮን እንዲገዛና እንዲያስተዳድር እንዲሁም ከአምላኩ ጋር ፌሎሺፕ እንዲያደርግ ነው። የክርስቶስ አምሳል ከእግዚአብሔር ህልውና ጋር አንድ ነው። እዚህ ላይ ነው ትልቅ ልዩነት። የመጀመሪያው በአምሳል የተፈጠረው የባህሪ ተካፋይ እንዲሆን ከእግዚአብሔር ጋር ኮሚኒኬት እንዲያደርግ ፍጥረታትን እንዲያስተዳድር ነው። ግን የክርስቶስ አምሳልነት ከራሱ ከእግዚአብሔር ጋራ ከርሱ ህልውና ጋራ አንድነት ያለው ነው። በዕብራውያን ምዕራፍ 1 ቁጥር 3 በልጁ በዚህ ዘመን መጨረሻ ለኛ ተናገረን እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢያታችንን በራሱ ጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ለተወሰነ ጊዜ የኛን ስጋ ለብሶ ለ33 አመታት በምድር ላይ ከተመላለሰ በኋላ የመጣለትን አላማ ፈጽሞ ቀድሞ ወደ ነበረው ክብር ተመለሰ የሚል ሐሳብ ነው በዚህ ላይ የምናየው። እግዚአብሔር የዕብራውያን መጽሐፍ ስታጠኑ እግዚአብሔር በተለያየ መንገድ በነቢያትም በኩል ለህዝቡ ሲናገር ቆየ። ግን ጊዜው ሲደርስ በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ይሄ ልጁ የሚለው ማን ነው? እርሱም ይለዋል የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢያታችንን በራሱ ካነጻ በኋላ በሰማያት በግርባው ቀኝ ተቀመጠ ይላል። እንግዲህ ይሄ የሚያሳየው ምንድነው? ኢየሱስ ክርስቶስ በስጋ ቢገለጽም ደግሞም አምላክነቱን የሚያሳየን ነው። ልጅ የስጋ አባቱን እንደሚመስል ክርስቶስም የእግዚአብሔር አምሳያ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ዮሐንስ 14 ቁጥር 9 ላይ ፊልጶስም አብን አሳየንና ይበቃናል ባለው ጊዜ አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል እንዴትስ አንተ አብን አሳይን ትላለህ አለው ይላል። በምድር ላይ ጌታ የነበረው ክብር የእግዚአብሔር ክብር ነበረ። ይህንንም ዮሐንስ ምዕራፍ 1 ቁጥር 14 ላይ ሲገልጠው ቃልም ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ። አንድ ልጅም ከአባት እንዳለው ክብር የሆነውን ክብሩን አየን ይላል። ይህን ዮሐንስ ቃልም ስጋ ሆነ የሚለውን ሲገልጽ በዮሐንስ ምዕራፍ 1 ቁጥር 1 ላይ ደግሞ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ይገልጻል። ይህ እንግዲህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳም ያለ እርሱ አልሆነም ይላል። ይህ የሚያሳየን ምንድን ነው? የኢየሱስ ክርስቶስን መለኮትነት ወይም አምላክነት ነው። ያለ እርሱ የሆነ አንዳች ነገር የለም ይላል። እንግዲህ ይህንን ስንመለከት ክርስቶስ የሁሉ ራስ ፈጣሪ እንደሆነ፣ ሁሉ በእርሱ ለእርሱ ተፈጥሯል፣ እርሱም ከሁሉ በፊት ነው ይላል ቆላሲያስ 1 ቁጥር 16። ሁሉ በእርሱ ለእርሱ ተፈጥሯል፣ እርሱም ከሁሉ በፊት ነው ይላል። እንግዲህ ሁሉንም ነገር ወደ መኖር አመጣ። በሰማያት ያሉት መላእክት ሆኑ በምድር ላይ ያሉት ሰዎችና ፍጥረታት ሁሉ በእርሱ ተፈጥረዋል። ከፍጥረታት በፊት በኩር ነው የሚለው ቁጥር 10 ምዕራፍ 1 ቁጥር 15 ላይ ከሁሉ ነገር ቅድሚያና የበላይነት እንዳለው ለማሳየት ወይም ከፍጥረታት ሁሉ በፊት መኖሩን ለመግለጽ ነው። የክርስቶስ በስጋ መገለጽ የሱ ጅማሬ አይደለም። እሱ ከዛ በፊት ነበረ፣ ግን እኛን ለማዳን የጀመረበት ጅማሬ ነው። ለምሳሌ የክርስቶስ ልደት ስንል ክርስቶስ ልክ በተወለደበት ጊዜ የተገኘ ማለት አይደለም። ስጋ የተገለጠበት ጊዜ ነው። ከፍጥረት በፊት በኩር ነው የሚለው ቅድሚያ እንዳለው ለማሳየት ነው፣ ከሁሉ በፊት መኖሩን ለማሳየት እንጂ የእሱ ጅማሬ ከዛ ነው ለማለት አይደለም። የመጀመሪያ ልጅ ክብርን፣ ቅድሚያን፣ መመረጥን፣ ስልጣንን፣ ልዩ መሆንን የሚያሳይ ነው። ባጭሩ ክርስቶስ ፍጡር ሳይሆን ፈጣሪ መሆኑን ለማሳየት ነው። ይህንንም በዮሐንስ ምዕራፍ 1 ከቁጥር 1 ቅድም ባነበብነው ላይ ጥሩ አድርጎት አስቀምጦታል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ የአንዳች አልሆነም በማለት የክርስቶስን አምላክነትና ፈጣሪነት ጥሩ አድርጎ አስቀምጦልናል። ስለዚህ ቆላሲያስ 1 ቁጥር 17 ላይ እርሱ ከሁሉ በፊት ነው፣ በእርሱ ሁሉ ነገር ተገጣጥሟል ይላል። ይህ የዓለም ፈጣሪ የሆነ ጌታ ቤተ ክርስቲያንንም የፈጠረው እርሱ ነው። እርሱ የአካሉ ራስ ነው ማለት የቤተ ክርስቲያን ራስ ነው ማለቱ ነው። እርሱ በሁሉም ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ሆነ ይላል ቁጥር 18 ደግሞ። ሕይወት ከእርሱ ይወጣል፣ ደግሞም ሁሉን ተቆጣጥሮ ሁሉን በራሱ ስልጣን ፈጥሯል። በዚህ በቁጥር 18 ላይ እርሱ የአካሉ ራስ ነው የሚለው እንደ ምድራዊ ባለስልጣን የአስተዳደር ምሪትን የሚሰጥ ሳይሆን ጸጋንና ኃይልን ተሞልቶ አካሉ የሆነችውን ቤተ ክርስቲያንን እንደሚያስታጥቅ የሚያስረዳ ነው። ስለዚህ ስለ ጌታ በስጋ መገለጥ ስናስብ እንደ ሰው ወስነን እንዳናስቀምጠው። እርግጥ ነው እንደ ማንኛውም ሰው የተፈጥሮን ሕግ ጠብቆ በምድር ላይ እንደኖረ መጽሐፍ ቅዱስ ጥሩ አድርጎ ደግሞም በመለኮታዊ ባህሪው ሰው ሊያደርገው ከሚችለው በላይ ብዙ ነገሮችን ሲሰራ ታይቷል። ኤፌሶን ምዕራፍ 1 ላይ ከቁጥር 22 እስከ 23 እንዲህ የሚል ሐሳብ አለ። ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላት ናት ይላል። ስለሆነም ለአብ የሆነው ሁሉ ለእርሱም ነው። ይህም እግዚአብሔር ራሱ በራሱ ስልጣን ያደረገው ነው። እርግጥ ነው ወገኖቼ፣ እዚህ ላይ ቆም ብለን ልናስብ፣ የእግዚአብሔር አሰራር ብዙ ምስጢራዊ የሆነ ነገር፣ ለእኛ የማይገባን ነገር አለ። የጌታ ኢየሱስ ክርስቶስን ልደት ስናስብ በስጋ ለሚያስብ ሰው ሰው ከመንፈስ ተጸነሰ ብሎ ማሰብ በጣም የሚከብድ ነገር ነው። ይሁን እንጂ እግዚአብሔር ደግሞ ቃል ተናግሮ ዓለማትን ካለመኖር ወደ መኖር ካመጣ በራሱ ፈቃድ ይህን ለማድረግ ደግሞ ይችላል። ይህንን ኮሽን ልናደርግ አንችልም። በዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም ይላል። ሁሉም ከእርሱ ሆነ። ዮሐንስ 1 ከ16 እስከ 19 እኛ ሁላችን ከሙላቱ ተቀበል በጸጋ ላይ ጸጋ ተሰጥቶናልና፣ ሕግ በሙሴ ተሰጥቶን ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። አሜን። እንዴት ደስ ይላል! በሙሴ ሕግ በሙሴ በኩል ሕግ ተሰጥቶን ነበር ይላል። ነገር ግን ጸጋና እውነት ደግሞ በማ ተሰጠን ይላል? በክርስቶስ ሆነ ይላል። እንግዲህ የክርስቶስ በስጋ መገለጥ እኛን ለማዳን ነው። የሁሉ ነገር የሆነው አንድ ነገር ቢኖር እግዚአብሔር ከኛ ጋር ጉዳይ ስለነበረው ነው። እርግጥ ነው ኃጢአትን የምትሰራ ነፍስ እሷ ትሞታለች ያለ እግዚአብሔር በዚያው ሊያበቃልን ይችል ነበር። ነገር ግን ፍቅሩ ግድ ስላለው የምንድንበትን መንገድ ገና ከፍጥረት መጀመሪያ አዳምና ሔዋን በወደቁበት ጊዜ እግዚአብሔር አዘጋጀ። ስሙ የተባረከ ይሁን። ኃጢአት ለሞት አብቅቶን በምትካችን ሞቶ አዳነን። ኤፌሶን 1 ቁጥር 7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። አሜን። እንዴት ደስ ይላል! እግዚአብሔር የእያንዳንዳችንን ውስጣዊ ፍላጎት፣ ውስጣዊ ስሜት ይረዳል። ደግሞም ለነፍሳችን ጥያቄ መልስ ይሰጠናል። የሚሆነበት ገና ከመጀመሪያው ሲፈጥረን እነኚህን ስሜቶች፣ እነዚህን ፍላጎቶች በውስጣችን አድርጎ ነው። እንደ እንስሳ በደመ ነፍስ የምንኖር ሰዎች አይደለንም። ዝም ብለን በምናየው ነገር በስሜት እየተገፋን የምንሄድ ሰዎች አይደለንም። ከእግዚአብሔር ጋራ ኮሚኒኬት የምናደርግበት ነገር አለን። የእግዚአብሔር መንፈስ ከኛ ጋር ነው። ኃጢአት ምክንያት የሞተው መንፈሳችን በክርስቶስ ምክንያት ሕያውነትን አግኝቷል። ዛሬ እርሱን የተቀበልን ሁሉ በዛ ሕያው በሆነ መንፈሳችን ከአምላካችን ጋር ኮሚኒኬት ማድረግ እንችላለን ወይም መገናኘት እንችላለን። እግዚአብሔር ከኛ ጋራ ጉዳይ አለው። ከኛ ጋራ ህብረት ለማድረግ፣ ከኛ ጋራ ፌሎሺፕ ለማድረግ ይፈልጋል። አፈጣጠራችንም ለዚህ ነው። እያንዳንዳችን ፍላጎት አለን። በውስጣችን ለማርካት የምንፈልገው ነገር አለ። እርግጥ ነው እንደየባህሪያችን የፍላጋ የምንፈልጋቸው ነገሮች ቀደም ተከተል ሊለያዩ ይችላሉ። ጠቅላላ አርገን ብንመለከታቸው እያንዳንዱ ሰው ፍቅርን ይፈልጋል እንዲፈቀር እሱ ማፍቀር ይፈልጋል የሚያፈቅረውንም ሰው ይፈልጋል። እያንዳንዱ ሰው ይቅርታ ሲበደል እያንዳንዱ ሰው ደህንነትን ይፈልጋል። በስጋም በመንፈስም ጤና መሆንን መረጋጋትን ይፈልጋል። እያንዳንዱ ሰው ተስፋ እንዲኖረው ይፈልጋል። ወደፊት የሚጠብቀው ነገር አለ። እነዚህ ፍላጎቶች ከሰው ሆነ ወይም ከሌላ ስፍራ አናገኝም ወይም ደግሞ ባጭር አነጋገር እነዚህን ቤዚክ የሆኑ ኒዶቻችንን ሊያረካልን የሚችል ምንም ነገር የለም በዚህ ምድር ላይ። አንዳንድ ጊዜ ባለማስተዋል እነዚህን ፍላጎቶቻችንን ለማርካት ብዙ እንጥራለን ብዙ እናረጋለን። እነኚህን ነገሮች ግን ልናረካ የምንችለው በአንድ መንገድ ብቻ ነው። እነዚህን እግዚአብሔር ብቻ ሊያረካልን የሚችሉ ነገሮች ናቸው። የውስጥ ጥያቄያችንን ሊመልስ የሚችል የነፍሳችንን ጥማት ሊያረካ የሚችል እግዚአብሔር ብቻ ነው። የቆላሲያስ ምእመናን ጥያቄ ነበራቸው፣ ችግር ነበራቸው። ጳውሎስ መልእክቱን በሚጽፍበት ጊዜ ለጥያቄዎቻችሁ ሁሉ ከውስጣችሁ ለሚነሱት ነገሮች ሁሉ መልሱ ኢየሱስ ክርስቶስ ነው ነው የሚላቸው። እርሱ የበላይ ነው። እርሱ አዳኝ ብቻ አይደለም አምላክ ነው። በምትካችሁ የሞተ ብቻ አይደላችሁ። ለፍላጎቶቻችሁ ሁሉ መልስ የሚሆን እርሱ ነው። ስለዚህ እያንዳንዳችን እስቲ በዚህ ሰዓት ራሳችንን ቆም ብለን እንይ። ለምሳሌ ቅድም ከተጠቀስኩት አንዱ ከምንፈልገው ነገር አንዱ ፍቅር ነው ብያለሁ። እኛም እናፈቅራለን፣ ሰዎችም እንዲያፈቅሩን እንፈልጋለን። ግን እውነተኛውን ፍቅር ከእኛም ሆነ ከሌሎችም አናገኝም። ራስ የሆነው ዋና የሆነው ክርስቶስ የእውነተኛ ፍቅር መግለጫ እርሱ ነው። እውነተኛውን ፍቅር ያንን የአጋፔ ፍቅር ልናገኝ የምንችለው ከእግዚአብሔር ዘንድ ብቻ ነው። ነፍሳችን ልትረካ የምትችለው ልታርፍ የምትችለው ያኔ ነው። እርግጥ ነው የዚህ ምስጢር ያልገባን ሰዎች ያን የውስጥ ጥያቄያችንን ለማርካት የማንጨብጠው የማንይዘው ነገር የለም። ይህንን ስንይዘው እንደጠበቅነው አይሆንም። ሌላውን ስንይዝ ያም ሌላ ነገር ይሆናል። በመጨረሻ ቢኖር ተስፋ መቁረጥ ነው። እውነተኛው ፍቅር ግን ከኛም የለም ከሌሎችም አናገኝም። መወደድ የሚገባንን ያህል የሚወደን የለም። ሰው ከኛ ጉድለትን ያገኛል፣ እኛም ከሰዎች ጉድለትን እናያለን። እግዚአብሔር ብቻ ግን በፍጹም ፍቅር ሊያፈቅርን ሊወደን ይችላል። ሰው ቢወደን እንዲወደን የሚያደርገውን ነገር ከኛ ሲያገኝ ነው። እግዚአብሔር ግን የሚወደን እኛን የሚወድበትን ነገር አግኝቶ አይደለም። አንድ ጊዜ ቆም ብላችሁ አስባችሁ ታውቃላችሁ? ለምንድን ነው እግዚአብሔር የወደደኝ? ክርስቶስ ለምን በእኔ ምትክ ሞተ ብላችሁ ታውቃላችሁ? እርሱ ተከፈተልኝ እንደው እንዲህ ያለው ሰው ስለሆንኩ ይሄንና ይሄንን በህይወቴ ስላደረኩ ከዚህ የተነሳ ወደደኝ የምትሉ ሰዎች ያላችሁ አይመስለኝም። ማንኛችንም እኔንም ጨምሮ በሮሜ ምዕራፍ 5 ላይ ይህንን የእግዚአብሔርን ፍቅር ሲገልጸው ይላል ገና ደካሞች ሳለ እግዚአብሔር ወደደን ይላል። በዛ ክፍል ላይ አንብቡት ጊዜ ሲኖራችሁ ከሮሜ 5 ከ6 እስከ 11 ምናልባት ሰው ለመልካም ሰው ራሱን ሊሞትለት የሚችል ምናልባት ይገኝ ይሆናል ማለት ነው። ግን ለኃጢአተኛ ለአመጽተኛ እየተደረገለት ለማያስተውል ሰው የሚሞት የት ይገኛል? ክርስቶስ ይህንን አደረገልን ይላል። ሌላው የምንፈልገው ነገር ይቅርታ ነው። ይቅርታ እግዚአብሔር እኔና እናንተን ይቅር የዚህ ዓለም ላይ ይቅር የሚለን ሰው የለም የለም። ይቅር ቢለንም እንኳ የበደልነውን በደል አይረሳም። ሰው አይረሳም። ጎርቶኛል ብቻ ይቅር ብየዋለሁ ይላል። አንዳንዴ ከነጭራሹ እንዳው ይቅርታም እንኳን ስንጠይቅ ሰዎች ይቅርም ላይሉን ይችላሉ። አቁስሎኛል ይላሉ። ወይም እኛም እንዲሁ እንል ይሆናል። ቆስያለሁ እንል ይሆናል። ወገኖቼ እስቲ በዚህ ሰዓት ቆም ብላችሁ እዩ። የእናንተን ቁስል ከክርስቶስ ቁስል ጋር አስተያዩት። ምናልባት የእኛ እኮ ቁስል ሰው ደን ይሆን ይችላል። ወይ ውለታ የዋልንለት ሰው በውለታችን ምትክ ክፉ ነገር ሲያደርግ አይተነው ይሆናል። ወይ ለችግር ይደርስልናል ብለን እኛ ከራሳችን አልፈን ብዙ ያደረግንለት ሰው በእኛ ችግር ጊዜ ዘግቶን አልፎ ሊሆን ይችላል። ያ ነው ቁስል የምንለው። ክርስቶስ ግን ደሙ ከጎኑ ከራሱ ከእግሩ ከእጁ እየፈሰሰ የሚያደርጉትን አያቁምና ይቅር በላቸው ሲል ለመነልን። ብዙ ሊናገረው የሚችል ነገር ነበረው። አባት ሆይ ተመልከት፣ ያለ በደሌ ጎኔን በጦር ሲወጉ እጄን ሲወጉ ተመልከት አላለም። አቆሰሉኝ አላለም። የሚያደርጉትን አያቁምና ይቅር በላቸው አለ። ስለ ደህንነታችንን ብናስብ ደህንነታችንን ከየትም ልናገኘው አንችልም። ከሰዎች ወይም ከሁኔታዎች አይገኝም። ከእኛም ሆነ ከሌሎች የምናገኘው ነገር አይደለም። ማንም ሰው ለእኔ ለእናንተ እረፍት፣ ሰላም፣ እርካታ አይሰጠንም። ምንም የምንቆጥረው ነገር ምንም ማቴሪያል ነገር የውስጥ ጥያቄያችንን አይሞላም። እውነተኛው ደህንነት ያለው ነፍሰ ክርስቶስ ስታርፍ ብቻ ነው። ተስፋችንም ያለው በእግዚአብሔር ብቻ ነው። ገንዘብን ተስፋ ብናደርግ አንድ ቀን ይጠፋል። ጤናችንን ተስፋ ብናደርግ ጤናም የሚያዝበት ጊዜ አለ። በእውነት ተስፋ የሚደረግበት እግዚአብሔር ብቻ ነው። ስሜትን፣ ፍላጎትን፣ ማስተዋልን እግዚአብሔር በውስጣችን ያስቀመጠው ከእርሱ ጋር ህብረት እንድናደርግ ነው። የተፈጠርነው ለህብረት ብቻ ነው። ስለሆነም የውስጣችን ባዶነት የሚሞላ ከፈጣሪ ከፈጣሪያችን ጋራ ጤናማ ህብረት ሲኖርን ብቻ ነው ወንጌል ስለ እግዚአብሔር ማንነት ስለ እግዚአብሔር አስደናቂ ስራ ብቻ የሚናገር ሳይሆን ከእግዚአብሔርና ከሌሎች ሰዎች ጋራ አዲስ የሆነ መንፈሳዊ ህብረትን እንዴት እንደምንፈጥር የሚያስረዳን ነው። እንግዲህ ለቆላስይስ ሰዎች ጳውሎስ የሚላቸው ነገር ቢኖር የዳናችሁ መስዋዕት በሆነላችሁ በክርስቶስ ነው። ክርስቶስ ደግሞ የሁሉ በላይ ነው። ክርስቶስ ደግሞ ለሁሉ ነገራችሁ መልስ ነው። እሱን የሚተካ ወይም ደግሞ እሱን የሚበልጥ ወይም በርሱ ላይ የሚጨመር ምንም ነገር የለም። ወንጌል የክርስቶስን የበላይነት የሚያሳየን ነው። ወንጌል መዳን በክርስቶስ ብቻ እንደሆነ የሚነግረን ነው። ወንጌል በእኛና በሰዎች መካከል ጤናማ ህብረት እንዲኖረን እንደሚችል የሚያስረዳን ነው። ጌታ ኢየሱስ ይከተሉት ለነበሩ አይሁድ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ስታነቡት እውነትን ታውቃላችሁ እውነትም አርነት ያወጣችኋል አላችሁ። በዛ ስፍራ ላይ ሄዳችሁ ስታነቡ አይሁድ ይከራከሩት ነበረ። እኛ ለማንም ባሪያ አልሆንም አንተ እንዴት ነው አርነት ትወጣላችሁ የምትለን ይሉት ነበረ። እርሱ ደግሞ ሲመልስላቸው ኃጢአትን የሚያደርግ ሁሉ የኃጢአት ባሪያን እቅጩን ነገራቸው። ዛሬ እኔና እናንተም ባሪያ አርጎ የያዘን ነገር ቢኖር ኃጢአት ነው። በጥላቻ ቀንበር ውስጥ ያለን ሰዎች የጥላቻ ባሪያዎች ነን። በክፋት ቀንበር ውስጥ ያለን ሰዎች የክፋት ባሪያዎች ነን። የተጠራ ነው ከኃጢአት ወጥተን የጽድቅ አገልጋዮች እንድንሆን ነው። ጳውሎስ ለቆላስያስ ሰዎች የክርስቶስን የበላይነት ለማስረዳት የሚመክረው በጊዜው ከሐሰት አስተማሪዎች ፈተና ራሳቸውን እንዲጠብቁ ብቻ ሳይሆን ክርስቶስ ለጥሉ መልስ መሆኑን ለማስረዳትና የመስቀሉንም ኃይል እንዲገነዘቡ ለማድረግ ነው። በቀራኒዮ መስቀል ላይ የተሰራው ሥራ ብቻ ለሰው ሁሉ ጥያቄ ትክክለኛው መልስ ይሰጣል። በቀራኒዮ መስቀል ላይ የተሰራው ሥራ እውነተኛ ፍቅርን፣ እውነተኛ ይቅርታን፣ እውነተኛ ደህንነትን እውነፋን ይሰጣል። አሜን። እስቲ እዚህ ላይ ላቆምና ሀሳብ አሁን ባነሳሁት ነጥቦች ላይ ካላችሁ ከእናንተ ሀሳብ ስጡ ወይም ጥያቄ ካላችሁ፣ አለበለዚያ ትንሽ እቀጥላለሁኝ። አሁን ማይኩን እለቃለሁ።